የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ የካቲት 24 2012 ዓ.ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። ከደምቢዶሎ ዩኒቨርሲቲ የተጠለፉት ተማሪዎች 90 ቀን ሞልቷቸዋል። ወላጆች ልጆቻችንን አላገኘንም፣ የምንሄድበት አተን ቁጭ ብለናል ይላሉ።
ዳር 25 ነው፣ ዛሬ 90 ቀን ነው። ከዚህ አንስቶ ያውኛ እንዳለን ነው ያለን፣ በሀዘን በሶላይ በስፈሮት እንዳለን ያለን እንጂ ያገኘነው ነገር ምንም ለውጥ የለንም።
ከጠፉት ተማሪዎች ቤተሰብ መካከል አንዱን ነው የሰማናቸው፣ በምሽቱ ይደመጣል። የላቀ ጣዕም ያለው ኢትዮጵያዊ ቡና የቱ ነው? ውድድርም እየተካሄደ ነው።
እነሱ እስከ ዛሬ ከሰበሰቡት 1462 ሳምፕል ሰብስበናል። ይህም ትልቅ ብለው ዘገድ ከያዙት በ400 ገልጠናል።
የሰማችኋት የላቀ የቡና ጣዕም ውድድር የኢትዮጵያ አስተባባሪ የሆነችውን ቅድስ ሙልጌታን ነው። ውድድሩን አስመልክቶም ዝግጅት አለን። ወጣቶች ራሳቸውና ቤተሰባቸውን ከኮሮና ቫይረስ ለመከላከል ምን አቅደዋል ስንልም ጠይቀናል። በምሽቱ ከሚደመጡት ፕሮግራሞቻችን መካከል አንዱ ነው። አብራችሁን እስከ ዝግጅታችን ፍጻሜ ድረስ ካመሻችሁ እኚህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። የሙዚቃ አፍታም ይኖረናል። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ከአጫጭ ጭር ዜናዎች ጋር ሀብታሙ ስዩም አብሯችሁ ይቆያል።
አመሰግናለሁ ኤደን። ዛሬ ማክሰኞ ዩናይትድ ስቴትስ ውስጥ የ14 ክፍለ ግዛቶች መራጮች የዲሞክራቲክ ፓርቲውን እጩ ፕሬዚዳንታዊ ተፎካካሪ ለመምረጥ ድምፃቸውን እየሰጡ ነው። በየክፍለ ግዛቱ እየተካሄዱ ባሉ ቅድመ ምርጫዎች እጩ ተፎካካሪዎቹ 1/3 ገደማ የሚሆነውን የፓርቲ ተወካይ ድጋፍ ለማግኘት እየሞከሩ ነው። ከሁሉም ብዙ የፓርቲ ተወካዮች ቁጥር ያላት የምዕራብ ዩናይትድ ስቴትስ ካሊፎርኒያ አንዷ ነች። አዮዋ፣ ኒው ሃምፕሻየር እና ሰሜን ካሮላይና ውስጥ ከተካሄዱ ምርጫዎች የተከተለው ሱፐር ቱስዴይ የሚባለው የዛሬው የብዙ ክፍለ ግዛቶች ድምፅ አሰጣጥ ሂደት የፓርቲውን እጩ መረጣ አገር አቀፍ አቅጣጫ ይጠቁማል ተብሏል። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ የያዛቸው እንዲሁም በበሽታው ለህልፈት የተዳረጉ ሰዎች ቁጥር ትናንት ከፍ ማለቱ ተዘግበዋል። ይሁንና ፕሬዚዳንት ዶናልድ ትራምፕ አሁን ቸኩለን ብሔራዊ አስቸኳይ ጊዜ ማወጅ አያስፈልገንም ብለዋል። ያም ማድረግ የሚያስፈልገን አይመስለኝም፣ ምክንያቱም እጅግ በጣም ጥሩ የሆነ ይዞታ ላይ ነን። ለሚመጣው ማናቸውም ነገር ተዘጋጅተናል። በኋላ ካስፈለገ ልናደርገው እንችላለን ያሉት የፌዴራል መንግስቱ የአጣዳፊ ሁኔታዎች አመራር መስሪያ ቤት ፊማ ከኮሮና ቫይረስ ጋር ተያይዞ ሊመጡ ለሚችሉ አንድምታዎች ምላሽ ለመስጠት የሚያስፈልገውን ገንዘብና የሰው ኃይል ለማግኘት እንዲችል ፕሬዚዳንቱ አስቸኳይ ጊዜ እንደሚያውጁ ተዘጋጅቶበት እንደነበረ ዘገባዎች አመላክተዋል። ጣሊያን የአዲስ ኮሮና ቫይረስ ተያዦች ቁጥር በአንድ ቀን ብቻ በ50% መጨመሩን አስታውቃለች። በሰሜን ግዛቷ ያሉ 11 መንደሮችና ከተሞችንም ዘግታለች። ከአውሮፓ ሀገሮች ሁሉ በቫይረሱ በከፋ ሁኔታ የተመታችው ጣሊያን እስካሁን በቫይረሱ መጠቃታቸው የተረጋገጡ ህሙማን ቁጥሮ ወደ 1700 ይጠጋል። 34 ሰዎች ደግሞ ሞተውባታል። ጣሊያን ብዛት ያላቸው በዕድሜ የገፉ አረጋውያን ያላት ሲሆን ለቫይረሱ በይበልጥ የሚጋለጡት ከ65 ዓመት በላይ የሆኑ ሰዎች መሆናቸውን የጤና አዋቂዎች ይናገራሉ። ይህ በእንዲህ እንዳለ በዚህ በወረርሽኙ ስርጭት እየሰፋ ባለበት በአሁኑ ወቅት ዓለም አቀፉ የኦሎምፒክ ኮሚቴ ዛሬ በሰጠው መግለጫ ከአምስት ወር ባነሰ ጊዜ ውስጥ ለሚካሄደው የተሳካ ሲል የገለጸው የቶኪዮ የበጋ ኦሎምፒክ ዝግጅቱን እያጣደፍን ነው ሲል ተናግረዋል። የአይኦሲ ፕሬዚዳንት ቶማስ ባክ ሎዛን ላይ በተካሄደው የኮሚቴው የሥራ አስፈጻሚ ቦርድ ስብሰባ መክፈቻ ላይ ባደረጉት ንግግር ቶኪዮ 2020 በስኬት ለማከናወን እየተዘጋጀች ናት ብለዋል። ለአሁኑ ያሉኝ አጫጭር ዜናዎች እነዚህ ናቸው። ኤደን
አመሰግናለሁ። ሀብታሙ፣ የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። ከደምቢዶሎ ዩኒቨርሲቲ የጠፉ ተማሪዎች ጉዳይ እስካሁን ድረስ እልባት አላገኘም። ወላጆችም ልጆቻችንን እስከ ዛሬ ድረስ አላገኘንም፣ 90 ቀን ሞልቶናል፣ የምንሄድበት አጥተን ቁጭ ብለናል እያሉ ነው። የዕለቱ ቀዳሚ ርዕሳችን ይህ ቢሆንም ከዛ በፊት ግን በንግድ ጉዳዮች የሚሰሙበትን ፕሮግራም እናስደምጣችሁና ወደ እሱ እንመለሳለን። ሀብታሙ ስዩም
የማለዳ ንቃትና ገይዘንድ ፉት የምንለው ቡና ጣዕሙና ጥራቱ እንደበቀለበት ምድርና እንደመጣበት ቦታ ይለያያል። ቡናውን አጣጥመው አንዱን ካንዱ አንጻጽረው ብዙሃን ይሄኛው ግሩም ቡና ነው ያሉት አይነት ዋጋውም ወደድ ይላል። የገበያ ላይ ተፈላጊነቱም ይጨምራል። ለዚህ ክብር ለመብቃት የፈለጉ በሺዎች የሚቆጠሩ የኢትዮጵያ ቡና አምራቾች ከሰሞኑ በተካሄደው የላቀ ቡና ጣዕም ውድድር ወይንም ካፕ ኦፍ ኤክሰለንስ ውድድር ላይ ተሳትፈዋል። የውድድሩን ይዘትና ፋይዳ ለማወቅ ከቅድስት ሙልጌታ ጋር አጭር ቆይታ አድርጋለሁ። ቅድስት ውድድሩን በገንዘብ ለቀጣይ 2 ዓመታት የሚደግፈው በመጻሩ ፊንትራክ የሚባለው የዩናይትድ ስቴትስ የተራድኦ ድርጅት ወይንም ዩኤስኤድ መርሃ ግብር የውድድሩ የኢትዮጵያ አስተባባሪ ናት። ከውድድሩ ምንነት እንጀምር።
ካፕ ኤክሰለንስ በዓለም የታወቀ የቡና የቅምሻ ውድድር ነው። በአብዛኛው የቡና አምራች ሀገሮች በየዓመቱ ያካሂዱታል። 20 ዓመቱ ነው ከተጀመረ። አሊያንስ ፎር ካፕ ኤክሰለንስ የሚባል መንግስታዊ ያልሆነ ድርጅት ነው የሚያደርገው። በሌላ ስሙ ካፕ ኤክሰለንስ ኦሎምፒክስ ኦፍ ኮፊ ነው ይባላል። በየዓመቱ በየሀገሩ በሚካሄድበት ሀገር ልዩ ጣዕም ያላቸውን ቡናዎች የሚመርጥና በጨረታ የሚሸጥ ውድድር ነው።
ውድድሩ በምን መልኩ ነው የሚከናወነው? ቡናውን ቀምሰው ወይ ጥሩ ነው ወይንም ደግሞ ይቀረዋል የሚለውን ፍርድ የሚሰጡት ዳኞች ከየት የመጡ ናቸው?
ውድድሩ 3 ደረጃዎች አሉ። የመጀመሪያ ደረጃ እኛ የቅድመ መመዘኛ እንለዋለን፣ ፕሪሰሌክሽን ስቴጅ ይሉታል እነሱ። እሱ ላይ የምናደርገው የተሰበሰበውን ቡና መጀመሪያ ለዚህ ውድድር ብቁ ነው ወይ ያሟላል ወይ የተቀመጡትን መስፈርቶች ብለን የምናይበት ነው። አሁን ባለፈው ሳምንት ለኢትዮጵያ እሱን ጨርሰናል። 120 አሸናፊ ቡናዎችን አውጥተናል። የሚቀጥለው ስቴጅ ናሽናል ስቴጅ ይሉታል እነሱ፣ የአገራዊ መድረክ ውድድር ነው። 150 አሸናፊዎችን የምንቀምስበት ነው። እነዚህ ሁለቱ ከሀገር ውስጥ በተሰበሰቡ ቀማሾች ነው የሚካሄደው። የመጨረሻው ደረጃ ኢንተርናሽናል ስቴጅ የሚለዋለን፣ እሱ ከዓለም አቀፍ በመጡ ቀማሾች የሚቀመስ ነው። ከዓለም አቀፍ የሚመጡት ቀማሾች ገዢዎች ናቸው፣ ትልልቅ የባለልዩ ገበያ ቀማሾች ናቸው።
እንደሰማነው ዘንድሮ ላይ ለውድድር የገቡት ናሙናዎች እጅግ በጣም ብዙ ናቸው። ከዚህ ቀደም ከቀረቡት ሁሉ እጅግ የላቁ ከመሆናቸው የተነሳ ክብረ ወሰን ሁሉ እንደሰበሩ ሰምተናል። በአጠቃላይ ምን ያክል ናሙናዎች ገቡ? ከየት ከየት የኢትዮጵያ ክፍልስ ነው ወደ እናንተ የተላኩት?
እንግዲህ እውነት ነው በጣም ብዙ ሳምፕሎች ነው የተቀበልነው። ኢትዮጵያ እንግዲህ ከስፋት ማንቃት ትልቅ አገር ናት። ከቡና አቅምም አንጻር ብዙ ቡና አለ እኛ ሀገር ነው። እነሱ እስከ ዛሬ ከሰበሰቡት 1462 ሳምፕል ሰብስበናል። ይሄም ትልቅ ብለው ዘፈጅ ከያዙት በ400 በልጠናል። ሳምፕል የሰበሰብነው ጅማ ላይ፣ አዋሳ ላይ እና ድሬዳዋ ነው። ግን ለእኛ ሴንትራል እንዲሆን ነው እንጂ ከዛና ከጅማና ከአካባቢው ከድሬዳዋና ከአካባቢና ከአዋሳና ከአካባቢ ሰብስበናል። እንዲሁም በተጨማሪ አዲስ አበባ ላይ፣ ከባህር ዳር፣ ከቤኒሻንጉል በአጠቃላይ ከሀገሪቱ ትልልቅ ቡና አብቃያ አካባቢዎች ከሚባሉት ቡና ሰብስበናል።
የላቀ የቡና ጣዕም ያላቸውን ማወዳደሩና ይሄኛው የተሻለ ነው ብሎ ማስቀመጡ ለቡናው ኢንዱስትሪ ምን እርባን አለው? ምን ጥቅም አለው?
የመጀመሪያው ጠቀሜታ ካፕ ኦፍ ኤክሰለንስ እንግዲህ ሌሎች ሀገሮች የምንግራዝልን ለረጅም ዓመት የዛሬ 20 ዓመት ነው የጀመሩት እና እነሱ የሰሩትን ጥናት ስንመለከት ካፕ ኦፍ ኤክሰለንስ የመጀመሪያ ጥቅሙ ይሄ ባለልዩ ጣዕም ገበያ የምንለውን ገዢዎች ያገናኝናል። ትልልቅ ገዢዎች እናገኝበታለን። ሁለተኛው ቡናችን ትልልቅ በተባሉት ገዢዎች የመቀመስ እንደገና ትልልቅ የገበያ መዳረሻዎች እናገኛለን። ይሄ ለባለልዩ ጣዕም ገበያ። ከዚህ ሁሉ በተጨማሪ ደግሞ ባለሙያዎቻችን አሁን ለዚህ ለኢትዮጵያ ካፕ ኦፍ ኤክሰለንስ ብዙ አይነት ስልጠና ለምሳሌ ለማስተርስ ለቡና ቆዮች፣ እንደዚሁም ካፐሮች፣ እንደገና ሰፖርት ስታፍ የምንላቸው ብዙ ቴክኒካል ስልጠናዎች ሰጥተናልና ለባለሙያዎቹም ለሰሙ ተማሪዎች ብዙ ስልጠና እናገኝበታለን። እዚህ በተጨማሪ ግን የተሻለ ዋጋ ካፕ ኦፍ ኤክሰለንስ ትልቁ ምንድነው? ቡናውን ልዩ የተባለውን ቡና የጨሻለ የሚያሸንፉትን 30 ቡናዎች ዋጋ ላለፉት ዓመታት እንኳን ስናይ የዓለምን የቡና ሪከርድ ይሰብራል እና የተሻለ ዋናችን የሚሸጥበት አዳዲስ መዳረሻዎች ከዚህ በፊት ሸጠን የማናቅበት ቦታዎች ቡናችን የሚሸጥበት ትልቅ ዕድል ይዞ እንደሚመጣል።
በዚህ ዓመት ውድድር ያሸነፈው ቡና የት ሆነ? እኔ የምወዳቸው ቡናዎች ድንገት ካሉ በዛው ለማወቅ ያክል ነው። የትኛው አሸነፈ?
አሁን ገና ባለፈው ሳምንት የጨረስነው ፕሪሰሌክሽን ስቴጅ ነው። እሱም 150 ልዩ ቡናዎች የምናወጣበት ነው። እንግዲህ 1462 150 በስት የተባሉትን ቡናዎች አግኝተናል። እንግዲህ ቀማሾቹ ሪኮርድ እንደሚያደርጉት በጣም ልዩ ቡናዎች አግኝተናል። እሱን ከነገ ጀምሮ በየጋዜጣው እናወጣለን። ከዛ ቀጥሎ ደግሞ ቅድም እንዳልኩ በናሽናል ስቴጅ 40ዎቹን እናወጣለን። ከዛ በኋላ ደግሞ ቶፕ 10 የሚባሉት እንግዲህ ይገኛሉ ብለን እናስባለን። እኛ ትልቁ አላማችን ኢትዮጵያ በጣም ብዙ አቅም አላት በቡና ያልታወቁ ቦታዎች አሉ በቡና የታወቁት የሚሸጡት ብዙ ታውቀዋለሁ ኦልሬዲ ግን የማይታወቁ ብዙ ልዩ ቡናዎች አሉ እነሱ በዚህ ኮምፒቲሽን ይወጣሉ ብለን ነው የምንጠብቀው።
ቅድስ ሙልጌታን በአድማጮች ስም አመሰግናለሁ። ለአሜሪካ ድምፅ ሀብታሙ ስዩም ነኝ ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ሀብታሙና እንግዳውን እያመሰገንን አሁን ወደ ዕለቱ ቅዳሜ ርዕሳችን ነው የምንሻገረው። ልጆቻችንን አላገኘንም የምንሄድበት አተን ቁጭ ብለናል ብለዋል ከደምቢዶሎ ልጆቻቸው የታገቱባቸው ተማሪ ቤተሰቦች። ከደምቢዶሎ ዩኒቨርሲቲ የታገቱት ተማሪዎች ጉዳይ የሚያጠራ ኮሚቴ በመቋቋሙ ጉዳዩ ተጣርቶ ምላሽ ይሰጣቸዋል ቢባሉም ልጆቻቸውን ሳያገኙ 90 ቀናት መቆጠሩን ወላጆች ለአሜሪካ ድምፅ ተናግረዋል። ጉዳዩን ለመንግስት ለማሳወቅ ጠቅላይ ሚኒስትር አብይ አህመድ ጽፈት ቤት ድረስ የመጡ ቢሆንም የልጆቻቸውን ድምጽ የሚያሰማቸውም ሆነ አይናቸውን የሚያሳያቸው እንዳላገኛቸው ነው እነዚህ ሶስት ወላጆች የገለጹት። ጽዮን ግርማ ዝርዝር አላት።
የኢትዮጵያ መንግስት ስለታገቱት ተማሪዎች መረጃውን በሚገባ አጣርቶ እንደሚነግራቸው በጠቅላይ ሚኒስትር አብይ አህመድ ጭምር ቢነገራቸውም እስካሁን ያገኙት አንድም አዲስ ነገር እንደሌለ የአሜሪካ ድምጽ ያነጋገራቸው ሶስት የተማሪ ቤተሰቦች ተናገሩ። ከአንድ ወር በፊት በጠቅላይ ሚኒስትሩ ጽፈት ቤት የስምንት ልጆች ቤተሰብ ሆነው እንዳነጋገሯቸው የተናገሩት በደምቢዶሎ ዩኒቨርሲቲ የባዮቴክኖሎጂ ሶስተኛ ዓመት ተማሪ የሆነችው የግርማነሽ አዱኛ አባት መሪጌታ የኔነህ አዱኛ ሰሜን ጎንደር ዞን ጨዋሂት በተባለች አካባቢ እንደሚገኙ ገልጸው ልጃችን መጥፋቷን ካወቅን 90 ቀናት ተቆጠሩ ይላሉ።
ከህዳር 25 ነው ዛሬ 90 ቀን ነው። ከዚህ አንስቶ ያው እኛ እንዳለን ያለን በሀገር በሰብአዊ በጸሎት እንዳለን ያለን እንጂ ያገኘነው ነገር ምንም ለውጥ የለንም። ምክንያቱም ወረዳ ከዞን ከክልል እስከ ጠቅላይ ሚኒስትር ከሄድን በኋላ እንግዲህናል ያናዘም ነው ማለት ነው ሄደናል። ግን ያገኘነው ውጤት ስለሌለ አሁን እኛ ወደ እግዚአብሔር በቃ እንግዲህ ምታይ ስለሌለ ነው ያገኘነው ነገር ስለሌለ እግዚአብሔር አንተ ታውቃለህ እስኪ ልጆችን ለኛ ካልካቸው እባክህ ለኛ በላቸው እያለ ከጸሎት ነው ይዘን ያለ እንጂ ያገኘነው ነገር የለም።
በወቅቱ ጠቅላይ ሚኒስትር አብይን ከሌሎች የመንግስት ባለስልጣን ጋር በመሆን እንዳገኟቸው ገልጸው ምክር ከለገሷቸው በኋላ ልጆቻቸው እንዲገኙ መንግስት የቻለውን ጥረት እንደሚያደርግ ገልጸውላቸው እንደነበር ይናገራሉ።
በጠቅላይ ሚኒስትሩ እንኳን የተነጋገርነው ነገር በቃ እናንተ እኛ የምክር አገልግሎት ምርጫ የሰጡን የምክር አገልግሎት እንግዲህ ገጥሟል እግሩ በእርግጥ ተከስቷል። ይህ ነገር አይደለም ለወላጅ ኢትዮጵያ ለዓለም ቢሆን ይህ ነገር ጥሩ አይደለም። ነገሩ የተሰራው ድርጅቱ ከባድ ቢሆንም እናንተ በቃ በአይምሯችሁ ላይ ቤተሰቦችን በተለይ በእናቶች በኩል ያለውን ነገር አይዟችሁ አመካክሩ ለምክር ነው የጠራናቸው አሉ። አመካክረው እኛ እናፈላልጋለን ግን በተያዙበት ቦታ ብዙ ጉዳት አያሳይም ያየነው ነገር የለም በህይወት እንዳሉ ነው የምናስብ እና አሁን በህይወት አሉ ነው የምንል እና እናንተ ይዟችሁ በቃ በርቱ፣ አበረታቱ፣ ቤተሰብንም አበረታቱ፣ እህት ወንድሞችን አበረታቱ፣ እናንተም ተበራቱ ምናምን የሚል ነገር በቃ ነገሩ። እዚያ እኛም ያው ክርክር ነው የገጠምነ እንዴት ልሰጡና ወላጆች ከጠቅላይ ሚኒስትር ሲመጣፍና ከአዲስ አበባ ሲሄድ እዘን እንደምንርላቸው ነው የሚያስቡ እና እንዴት ነው አንድ መስ ወይም በስልክ ወይም በአካል ልታሳዩን ብለን ነው ወይም ተረክበን እንደምንር ነው እናቶች እያሰቡ ያለና እንዴት ዝም ብላችሁ ጠራችን የሚል ክርክር ያቀርበን ነበር። አሁን ሁሉንም ሂዱ በቃ ዝም ብላችሁ ተመለሱ፣ እናንተ ተስፋ ነው እናፈላልጋለን፣ ዝም አላለን፣ እየታገልን ነው ያለን የሚለውን ነገር ነገሩ መመለስ ነው። ምን አቅም አለን?
ሌላዋ በደምቢዶሎ ዩኒቨርሲቲ በጋዜጠኝነት ትምህርት ክፍል የሁለተኛ ዓመት ተማሪ እንደነበረች እና ሳምራዊት ቀሬ አስረስ ትባል እንደነበር በስልክ የነገረን ወንድሟ ደመላሽ ቀሬ አስረስ በማህበራዊ ሚዲያ ላይ የተሰራጨ ያለው መረጃ አንድም እውነትነት እንደሌለው እና እህቱ እስካሁን እንዳልተገኘች ይናገራል።
ዛሬ ሶስት ወራቸው ነው። ምንም አዲስ ነገር የለም። ምንም ነገር የለም። በቃ እንደምታይ የትስ ቦታው ላይ እንዳለድም ቦታውን እንዴት እንደሆነም አናውቀውም። መከላከያም ገብቷ ነው የሚባለው እውነት ከሆነ እንዴት እንደሆነም አናውቀውም። ምንስ መሄጃለን?
ልጆቻቸው ከጠፉባቸው 10 ቤተሰቦች ጋር በጥምረት በስልክ እንደሚገናኙ ጠቁመው ተገኝተዋል ተብሎ በማህበራዊ ሚዲያ ላይ ተሰራጭቶ ከነበሩት የሁለት ሴት ልጆች ምስል ጋር የአንዳቸውም ልጅ እንደማይገናኝ መነጋገራቸውን ጠቁመናል።
በፍጹም 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 ልጆች ፎቶቸውን በሙሉ ያለው ነገር ተከታትለናል። ውሸት ነው። እነዚያ ከኛ ልጆች ጋር አይደሉም። በታምር ውሸት ነው። ሁሉችም ሰዎች ደግሞ የወላጅ ቤተሰብ ደግሞ እንገናኛለን፣ ስልካችን በጥምረት አለ፣ እንዳንድ መስሪያ ቤት መድኝ ተገናኘ ምናምን እንሄዳለን፣ አሁን ራሱ እንደዋወላለን፣ ምንም ነገር የለም፣ ውሸት ነው። በዋናነት በቃ እኔ ጋር ምደውል አሁን 10 ሰዎች ጋር እንደዋወላለን፣ እንደው ቤተሰቡን እንገናኝና በቃ ያለውን ነገር ደግሞ እንትን እንበል እያለ ነው የነበረ የሚሰማን ካለን እያለ ነው 10 ሰዎች እንገናኛለን።
ደቡብ ጎንደር አዲስ ዘመን ከተማ ነዋሪ መሆናቸውንና የበላይነሽ መኮንን አጎት እንደሆኑ የነገሩን አቶ አበራ ጓዴ በበኩላቸው ቤተሰቡ ስለ በላይነሽ የሰማው መረጃ እንደሌለ ገልጸዋል።
አሁን ግን እየቀዘቀዘ እየመጣ እንዲያውም ምንም ነገር የለም፣ ጭራሽ እስትንፋስም የለም። መንግስትም እየፈለግን ነው፣ እየታገልን ነው፣ የምን ነገርም እየደወለም እየተከታተለ ከክልልም ከፌዴራልም ምንም ነገር የተሰጠ ነገር የለም።
እነዚህ ያነጋገርናቸው ወላጆች እንደሚሉት መኖሪያቸው ገጠር ነው፣ ኑሯቸው ደግሞ ድህነት የሞላበት ነው። የጠፉ ልጆቻቸውን ለማግኘት የቻሉትን ሁሉ ማድረጋቸውን ይገልጻሉ። በማህበራዊ ሚዲያ ላይ የሚሰራጩትን መረጃዎች በዝርዝር ለመከታተል አቅም ባይኖራቸውም በአካባቢው ካሉ ወጣቶችና ሰው ከሚደውልላቸው የተለያየ ነገር እንደሚባል መስማታቸውን ይናገራሉ። እውነታው ግን ልጆቻችንን አላገኘንም ነው ይላሉ። ከብዙ የተለያዩ መረጃዎች በኋላ ከአንድ ወር በፊት የጠቅላይ ሚኒስትር ጽህፈት ቤት ከፌዴራል ፖሊስ ኮሚሽን ጋር በመሆን ለጋዜጠኞች በሰጡት መግለጫ ስምና አድራሻቸውን በግልጽ ሰፍሮ መታገታቸው ከተነገረው 17 ሰዎች ዝርዝር በተጨማሪ 2 ወላጆች ልጆቻቸው እንደጠፉባቸው ማሳወቃቸውን፣ የታገቱ ተማሪዎችን ጉዳይ የሚያጣራ 3 የምርመራ ቡድን ተቋቁሞ በአጣራው መሰረትም ከነዚህ 19 ዝርዝር ውስጥ 14ቱ በደምቢዶሎ ዩኒቨርሲቲ ተማሪዎች መሆናቸውን፣ ምንም እንኳን 5ቱ ማንነታቸው ባይታወቅም ዜጎች በመሆናቸው መንግስት ማጣራት እንደሚያደርግ፣ 14ቱ ተማሪዎች ወደ ደምቢዶሎ ዩኒቨርሲቲ አለመመለሳቸውን፣ ከ14ቱ ውስጥ ደግሞ ልጆቻቸው እንደጠፉባቸው ቀርበው ለመንግስት ያስረዱት 10 ወላጆች ብቻ መሆናቸውን የጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁን በዚህ ከአንድ ወር በፊት በሰጡት መግለጫ በዝርዝር ተናግረዋል። መንግስት ከዚህ ወዲህ የተማሪዎቹ ጉዳይ ምን እንደደረሰ የሰጠው ማብራሪያ የለም። ማብራሪያ ለመጠየቅ ዛሬ ወደ ጠቅላይ ሚኒስትሩ ጽህፈት ቤት የአቶ ንጉሱ ጥላሁን የእጅ ስልክ ላይ ደውለን ነበር። ስልካቸው ስለማይሰራ ምላሻቸውን ማካተት አልቻልንም። ነገር ግን ዛሬ ካነጋገርናቸው ቤተሰቦች በተጨማሪ ሌሎችን ወላጆች አነጋግረን በድጋሚ የመንግስትን ምላሽ ጠይቀን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮን ግርማን ለዘገባዎቿ እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ከዚህ በመቀጠል ደግሞ ኮሮና ቫይረስ ዓለም አቀፍ ወረርሽኝ ሆኖ እየተዛመተ ይገኛል። ወጣቶች ራሳችሁና ቤተሰባችሁን ከኮሮና ቫይረስ ለመጠበቅ ምን ታደርጋላችሁ?
ዜና እያሌ ዋለሙ ከአዲስ አበባ።
እንዲህ
እንዳጠነቀቃለሁ መጀመሪያ ግን ከንጽህና ጉለት ይመስለኛል ነ እንደዛ ነው የምረዳው ነ ትንሹ እና ንጽህና ራሴን መጠበቅ እንዳለብኝ እና ደግሞ የተመጣጠኑ ምግቦችን መብላት እንዳለብኝ ምናምን ነው የምረዳው ነ የምጠነቀቀው። ለምሳሌ ጉንፋን ምናምን የሚይዘኝ ከሆነ ሐኪም ቤት ሄጄ ቼክ አረጋለሁ። ሌላም የሚያመኝ ከሆነ ሐኪም ቤት ነው እንግዲህ ቼክ አረጋለሁ።
መልካሙ ከበደ ሳውሳና ፋርማሲ ተማሪ ነኝ። መጀመሪያ ምንድን ነው ማድረግ ያለብን ወደ ህክምና ከመግባታችን በፊት? ያው መጀመሪያ ማስክ ማድረግ ያለብን መጀመሪያ ራሳችን ለሌላው ምንትን ለተናንሴል ላለማድረግ ወደ እኛ ምንትን እንዳይልብን ማስክ ማድረግ ያለብን። ከዛ በኋላ ና ያለው ነገ ነው እንድንቻል ከሆነ ቫክሲኔሽን መውሰድ ነው ያለብን። አሁን ምልክቶች አሁን ሳል ምናምን እነዚያ የሚባል ምን ቮሚቲንግ እንደዚህ ነገር ይኖራል ነው የሚባለው። ሳል ይኖራል፣ ቮሚቲንግ እና ዳያሪያ ምናምን ያስከትላል ነው የሚባለው። አንዳንድ ምሽትካ ነገሮች ታይል ፊት ላይ አሁን ኮሮና ንትን መጀመሪያ ሳል ይኖራል ያው ዳሪ ይኖራል። ከዛ ቀጥሎ እንደገና አንዳንድ ነገሮች ስምፕተሞች ዳሪያም ሊኖር ይችላል። ከቆይታ እንትን ከ2-3 ቀን በኋላ ዳሪያ ሊታይ ይችላል። ከዛ እንደዚያ እያለ ስምፕተሞቹ በዛ መለየት ይችላል። ከዛው በዛው ነው እንትን መከታተል የምንችለው ማለት ነው። በፊት ከምታየው ለየት ያለ ነገሮች ከታየ እንደገና ሰስፔክት አድርገን ወደ እንትን መውሰድ ትውል ምን ያህል መውሰድ የሚቻል ከሆነ ትውል እንትን ማለት ማለት ነው። ስለዚህ አንድ መጀመሪያ ምንድን ነው በቅርበት የሚገኘው ጤና ጣቢያም ሆነ ሄልዝ ሴንተሮችን ማየት ነው። ሌላውን እንትን ለዓላማ ጉዳት ማለት ነው። ቤት ላይ ዝም ብለን የምንቆይ ከሆነ ራሳችንን ተጎዳን፣ ሌላውንም እንጎዳለን።
ያው ሲያስ ሚሉ ነው በደብረ ቤት ነው አንዳንድ ድረገጾች ላይ እንዳየሁት
መታጠብ፣ ያልበሰሉ ምግቦችን በጣት ነገሩ ነገር ያነበት መስሎኝ ደግሞ እንደዚህ ኢንፋይንት ሲስተምስ ካለ ራሱን መሸፋፈን እና ብቻ ጦሎ ደግሞ ጤና ጣቢያ ሄዶ መታከም መቻል አለብን እና ያው የሚያስነጥ ሲዘር ያለው ሰው ደግሞ ካለ በአካባቢያቸው ሞርቻ ሄዶ ማሳከም የምንችልበት ሁኔታ ምናመቻል።
እሺ፣ ስሜ ዮናታን ደሴ ይባላል። ማረው በጎንደር ዩኒቨርሲቲ ነው። የሶስተኛ ዓመት የሜዲካል ላብራቶሪ ተማሪ ነው። እስከምናውቀው ድረስ ኮሮና ቫይረስ ከባድ ተላላፊ በሽታ ነው። እንግዲህ እዚህ ባለንበት ቦታ ምን ያክል እየተዘጋጁበት እንደሆነ ባላውቅም፣ በግቢያችን ግን እንደ የተለያዩ ትምህርቶች ለመስጠት አሁን አስበናል። እናው ነገር ኮሮና ቫይረስ ከሌሎች ተመሳሳይ ከሆኑ ከነ ጉንፋን ከነ ኢንፍሉዌንዛ አይነት በሽታዎች እንዴት መለየት እንደምንችል የተወሰኑ ሀሳቦችን ለማንሳት እየሞከርን ያለ ነው። አዎ፣ አንደኛ ነገር በተቻለን አቅም እጆቻችንን በየጊዜው መታጠብ ብንችል፣ ከዛም ባለፈ ደግሞ አፍንጫና አፋችንን ወይም ሙሉ ፊታችንን በቆሸሸ እጃችን በአብዛኛው ጊዜ አለመነካካት፣ ከዛም ባለፈ ደግሞ ምናልባት ምልክቶች ከሚያሳዩ ሰዎች በተቻለን አቅም መቆጠብና መራቅ ግዴታ ያስፈልጋል። ምክንያቱም ምን እንደሆነ ስለማይታወቅ ሌሎች ነገሮችን ሌሎች ኮምፕሊኬሽንሶች ሊኖር ስለሚችሉ እነዛን ነገሮች ለማስቀረትም እነዚህን ጥንቃቄዎች ብንወስድ የተሻለ ነው።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎም ቢሆኑ ሲያስነጥሱ ወይም ሲያስሉ አፍንጫዎንና አፍዎን በክንዶ መታጠፊያ ይሸፍኑ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ተጠቅማችሁ መልእክቶቻችሁን፣ አስተያየቶቻችሁን አድርሱን። ከዚህ በመቀጠል ደግሞ የዘጋቢዎች መስኮት ላይ ደርሰናል። 124ኛው የአድዋ ድል በዓል በትላንትናው ዕለት ተከብሮ ውሏል። ዘጋቢያችን መስፍን አራጌ በደሴ የነበረውን አከባበር እንደሚከተለው አሰናድቶታል።
መስከረም 8888 ዳግማዊ አጼ ምኒልክ ሰራዊቱ እንዲከት የተጠራበት ወረይሉም ከአመታት ዝምታ በኋላ ድምጿን አሰምታለች። 124ኛውን የአድዋን ድል በመዘከር ሰሞኑን ወረይሉ ለአድዋ የስንቅ ዝግጅት ብቻ ሳትሆን የሞራል ደጀን፣ የአደራ ቃል ኪዳን የተጣለባት ስፍራ ናት። እናም አድዋን ከወረይሉ ነጥሎ ማየት ይከብዳል እንደ ታሪክ ምሁራን። የወረይሉ ከተማ አስተዳደር ከንቲባ እሸቱ ታረቀኝም በዚህ ይስማማሉ።
በክተት ጥሪው ላይ እንግዲህ የወረይሉ ህዝብ በዛን ሰዓት ከስንቅ ዝግጅት ጀምሮ ታሪክ እንደሚያስረዳን ተገቢ የሆነው እንግዳ ተቀባይ ዘር ሃይማኖት ሳይለይ አገራችን የተወረረችው በጣሊያን ስለሆነ ይህንን የጣሊያንን ጦር ደግሞ ድል ለማድረግ የመጣ የአገራችን ህዝብ እስከሆነ ጊዜ ድረስ በበቂ ሁኔታ በስንቅና ትጥቅ ማገዝ መቻል አለብን በሚል ተገቢ የሆነ ገዛ እንዳደረገ ነው። እቴጌ ጣይቱ ዳግማዊ አጼ ምኒልክን እዚህ ቦታ ላይ ተገኝተው እስከ መጨረሻው ድረስ ያማከሩም ጭምር ነው ወደ ጦርነቱ አድዋ የተጓዙት።
ይሁን እንጂ ወረይሉ ለታሪኩ ካበረከተችው አስተዋጽኦ አንጻር በቅጡ ተዘክራለች የሚል እምነት የላቸውም።
እስከዛሬ ድረስ ተገቢውን ትኩረት አላገኘም። በመንግስትም ጭምርም ትኩረት አልተሰጠውም። የሚነገረው ድሉ የተጠናቀቀበትን ቦታ ብቻ ነው። ቅድመ ዝግጅቱ ወረይሉ ጎላ ተብሎ የተገለጸበት ሁኔታ አልነበረም።
ዘር ሳይቆጥር፣ እምነት ሳይለይ፣ እድሜ ሳይፈርጅ፣ ጾታ ሳይጠቅስ ወራሪውን የጣሊያን ጦር ለመመከት ሰራዊቱ ወረይሉ ሲከት ሞራል እንጂ ዘመናዊ መሳሪያ አልታጠቀም። ግና ጥሪው ለአገር ነውና ጥሪውን ሰምቶ ጆሮ ዳባ ያለ አልነበረም። ወረይሉ ተሰባሰበ። በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መምህሩ ፕሮፌሰር ጋሻው መሐመድ
በአድዋ ላይ ከሰባ እስከ 150 ሺህ የሚሆን ዘማች ነበር። የዛ ነው ያህል ደግሞ በቅሎና ፈረሳል ስንቁ የሚጫንበት ሙዚቀኞች አሉ፣ ሰራዊቱን የሚያነቃ
የወረይሉ ህዝብም በወሳኝ ወቅት ታላቅ ገድል ፈጽሟል።
ከተለያየ የአገሪቱ ጫፍ ተሰብስቦ የመጣው ዘማች እዚህ ወረይሉ ላይ ያንን ሁሉ እግሩን የሚታጠበውን አጥቦ የራበውን አብልቶ የደከመውን በደንብ አጽናንቶ አስፈላጊውን አቅም በፈቀደ የአቀባበል ስነ ስርዓት አድርጎ አብልቶ አጠጥቶ ለመሸኘትም ከፍተኛ መስዋዕትነት ያስፈልጋል።
ከወረይሉ የተነሳው ሰራዊት ባልተገመተ ፍጥነት፣ ባልተጠበቀ ብቃት በወራሪው ላይ ድልን ተቀዳጀ። ይህ በተለይ ከኛ በላይ ላሳር በሚ በሚሉ አክራሪ ምዕራባውያን ዘንድ ሊታመን የሚከብድ ግን ደግሞ ሊክዱት የማይችሉት እውነት ሆነ። ለዚያም ይመስላል ኢትዮጵያኖች ጥቁሮች አይደሉም የሚል የናት የመቀነት አደናቀፈኛ አይነት ሰበብ ያቀረቡት።
ኢትዮጵያኖች ጥቁሮች አይደሉም የካኮሶይድ ዘር አባል ናቸው። እንዴት ተብሎ ሀዲያ ጥቁር የነጩን የሰለጠነው ሊያሸንፍ ይችላል? እንግዲህ በጂኦግራፊካል ክላሲፊኬሽን የሰው ዘር በሶስት ይከፈላል ምናምን ነው የሚለው ኒግሪቲዩድ፣ ካኮሶይድ እና ሞንጎሎቲዩድ። ሞንጎሎቲዩድ ይሄ ኤዥያ ያለውን ነው። ኒግሪቲዩድ ያው አፍሪካንስ ነን። ካኮሶይድ ግን ነጮች አውሮፓውያኖች ናቸው። የኛ ደም አላቸው እንጂ እውነት እነሱ በዚህ ኋላ ቀር በሆነ መሳሪያ የሰለጠነው ወታደር ዘመናዊ የውጊያ መሳሪያ ይዞ እንዴት ሊሸነፍ ይችላል እስከ ማለት እንትን እንዲያሉ ነው። አሜሪካ ውስጥ ባሉት ከተሞች በሙሉ ቪቫ ሚኒሊክ የሚል ቅስቀሳ፣ ፕሮፓጋንዳ፣ ሰልፍ እንደተካሄደ ነው። ይወጡ የነበሩት ልሳኖች፣ ጋዜጦች በሙሉ ስለዚሁ ሲዘግቡ ነበር። በአውሮፓም ውስጥ እንደዚሁ። ጣሊያን ውስጥ ራሱ ስንት ተአምር ተፈጥሯል። ክሪስፒ የተባለው የጣሊያን ጠቅላይ ሚኒስቴር እኮ ከኃላፊነቱ እንዲለቅ ነው የተደረገው። ቪቫ ሚኒሊክ እየተባለ አፍሪካ ውስጥ ለነበረው የነጻነት ትግል በር ከፋጭ የሆነ ነው። ኢትዮጵያኒዝም የሚል ሙቭመንት ማለት ነው። በደቡብ አፍሪካ፣ በምዕራብ አፍሪካ፣ በሴንትራል አፍሪካ፣ በቃ በየትኛውም አካባቢ ኢቭን አሁን ካሉት የአፍሪካ አገሮች እኮ አብዛኞቹ ያቀማመጥ የሳይዝ ልዩነት ቢኖርም የኢትዮጵያ ባንዲራ ያለበት ምስል ነው ያላቸው። ይሄ እኮ ዓለም ያወቀው ፀሐይ የሞቀው ምንጊዜም ሊረሳ የማይችል ሁሉም የተማመነበት ነው።
የኢትዮጵያን አትንኩኝ ባይነት ለጥቁሮች የኩራት መሰረት ሆነ።
አንዳንድ በሳል ጸሐፍት የምኒልክን አስተዋይነት፣ ብልህ አመራር፣ ስትራቴጂክ ሊደርሺፕ ከቢስማርክ ጋር ነው የሚያያይዙት። ቢስማርክ ያው ዩኒፊኬሽን ኦፍ ጀርመኒ ወይም ስለ ጀርመን ውህደት ከፍተኛ አስተዋጽኦ ያበረከተና ተበታትና የነበረችውን ጀርመንን አንድ እንድትሆን ያደረገ ነው።
እንደ 76 ዓመቱ የእድሜ ባለጸጋ የአምሳ አለቃ መስፍን ታረቀኝ አይነቶቹ በዓሉን ትናንትን በሚዘክር የአርበኞች አለባበስ አሸብርቀው ነበር የተገኙት። እንደሳቸው አድዋ ከኢትዮጵያም የሚሻገር ታላቅ ገድል ነው።
አድዋ ለኢትዮጵያ ብቻ ሳይሆን ለጥቁር አፍሪካዎችም የነጻነት ድል ሆኖ እስካሁን ድረስ እነሱ ሲጠቀሙበት ይኖራል። አገሪቱ ያን ሁላ አፍንጫው ታጥቆ የመጣውን ጦር በጦርና በጎራዴ ነው የኢትዮጵያ ሕዝብ የመለሰው። ብዙ ጀብዱ የሰራበት ነው።
ከአኩሪ ታሪኮቻችን በላይ ችግሮቻችን እየተጋነኑ ከነባሩ አንድነታችን ይልቅ ልዩነትን የሚሰብኩ አካላት መበራከት አዲሱ ትውልድም ከማንነቱ እንዲራራቅና አገሩንም በቅጡ እንዳያውቃት ተደርጓል ይላሉ ሀምሳ አለቃ መስፍን። ከቅርብ ዓመታት ወዲህ አድዋን በእግር ጉዞ የሚዘክሩ ብቅ ብቅ ማለት ይጀምረዋል። ባለፈው ዓመት ወረይሉን ረግጠው አድዋ ያቀኑ ተጓዦች ታዲያ ከከተማው አስተዳደር ጋር አንድ ቁም ነገር ለመስራት ቃል ገብተው ነበር፤ የመታሰቢያ ሐውልት ማቆም። የሐውልቱ መሰረት ድንጋይ እንደተጣለ የዛሬ ዓመት በዘገባችን ብንገልጽም እስካሁን ድረስ ስራው አለመጀመሩን ታዝቤያለሁ። የከተማዋ ከንቲባ ምን ምላሽ አላቸው?
ለአረባቢው ተወላጆች በውጭም ለሚኖሩም በአገር ውስጥም ለሚኖሩ ይህንን ሐውልት ከዳር ለማድረስ የቅስቀሳ ስራ እየተሰራ ነው ያለው። ሐውልቱ አልተጀመረም፣ ይሁንታቸውን እየገለጹልን ያሉት ቁጥራቸው በጣም በርካታ ነው። ይህንን አጠናክረን በመኸር በኩል ይቀረናል። ባለፈው ዓመት የአድዋ የእግር ተጓዦች በዚህ መጥተው ነበር። ዘንድሮ እንመጣለንም የሚልም ፕሮግራም ስለነበር ህብረተሰቡን በጉጉት ይጠብቃቸው ነበር። ነገር ግን ካለው ወቅታዊ ሁኔታዎች ጋር ተያይዞ ሊሆን ይችላል ወደዛ አልመጡም።
ያም ሆኖ በአካባቢው የሚገኙ ተቋማት ትናንት በጎ ስራ አበርክተው ባለፉ ጀግኖች ስም እየተሰየሙ እንደሆነም ሰምቻለሁ።
ዳግማዊ ምኒልክ እዚህ ቦታ ላይ ጦራቸውን ያዘጋጁበት ቦታ ስለሆነ ወረኢሉ ሁለተኛ ደረጃ ትምህርት ቤትንም እንደዛው በስማቸው ዳግማዊ ምኒልክ አጠቃላይ ሁለተኛ ደረጃ ትምህርት ቤትና መሰናዶ ትምህርት ቤት በማለት በስማቸው ተሰይሟል። በተመሳሳይ ደግሞ ልጃቸውን ደግሞ ንግስት ዘውዲቱ እሳቸውን ለማስታወስ ሲባል የወረኢሉ መጀመሪያ ደረጃ ሆስፒታል ይባል የነበረውንም ንግስት ዘውዲቱ የመጀመሪያ ደረጃ ሆስፒታል በሚል ስያሜው ተሰይሞ ታሪኩን ለማስታወስ ጥረት እየተደረገ ነው።
ሽምጥ ፈረስ ጋላቢዎች፣ ዘገር ነቅናቂ አርበኞች፣ በሆታ የሚያደምቁ የጸጥታ ኃይሎች ንገርልን ያሉኝን ነግሬ ልሰናበት። አድዋ የአንድነት ውጤት ነው። ኢትዮጵያም በአንድነቷ ትዘልቃለች። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ምርጫችሁ ስላደረግን እያመሰገንን ምሽቱ ሳስተናግዳችሁ የነበርኩት ኤደን ገረመው ከኤልያስ አስማረጋ ነበርኩኝ። ቪኦኤ አምሃሪክ ብላችሁ በፌስቡክ ላይ ተከተሉን። በተከታዩ ሙዚቃ እንሰናበታለን። መልካም ምሽት። ግፋር ቤትች ሁሉንም ድሮም ጀምሬ ድሮም ጀምሬ ድሮም ጀምሬ እደሰታለሁ ወዳለችበት ሲራመድ ግሬ
ኮን ራዲዮ ሰገለ አሜሪካቲ